የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገለጡ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሙሉ ዘገባው በዕለቱ አቢይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማኅበሩ አስታወቀ። በዚህም ላይ ዘገባ አለን። ሐሙስ ጥቅምት 14 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ፣ ዋና አዘጋጇ ጽዮን ግርማ፣ አቀናባሪያችን ኤልያስ አስማረ ነው። እስከ ምሽቱ አራት ሰዓት ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምን አመሻችሁ። የሩሲያው ፕሬዝደንት ቭላድሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አደረጉ። እስራኤል በተፈናቃዮች መጠለያ ላይ ባደረሰችው የአየር ጥቃት 17 ሰዎች ተገድለዋል ተባለ። እንዲሁም በሞዛምቢክ ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ አሸነፉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሩሲያው ፕሬዝደንት ቭላድሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አድርገዋል። የአሶሴትድ ፕሬስ አጭር ዘገባ ደረጀ ደስታ ያሰማናል።
ፑቲን ለጠቅላይ ሚኒስትር አብይ እንደተናገሩት በአብዛኞቹ ዓለም አቀፋዊና ቀጠናዊ ጉዳዮች ላይ የሀገሮቻችን አቋም በጣም ተቀራራቢ ነው ብለዋል። ኢትዮጵያ በተባበሩት መንግስታት ድርጅት ውስጥ አብዛኞቹን የሩሲያ ውጥኖችን ስለምትደግፍ እናደንቃለን ሲሉም ፑቲን አክለዋል። መጀመሪያ ላይ ብራዚልን፣ ሩሲያን፣ ህንድን፣ ቻይናና ደቡብ አፍሪካን ያቀፈው የብሪክስ ጥምረት ዛሬ ተስፋፍቶ ኢራንን፣ ግብፅን፣ ኢትዮጵያን፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያን አቅፈዋል። ቱርክ፣ አዘርባጃንና ማሌዥያ አባል ለመሆን በይፋ ያመለከቱ ሲሆን ሌሎች በርካታ ሀገራትም ብሪክስን የመቀላቀል ፍላጎት አሳይተዋል። በካዛን ከተማ ከትላንት በስቲያ ማክሰኞ በጀመረው የሶስት ቀናት የመሪዎች ጉባኤ 36 ሀገራት የተሳተፉ ሲሆን ሩሲያ ዩክሬን ላይ በወሰደችው እርምጃ ከዓለም እንድትነጠል በዩናይትድ ስቴትስ መሪነት የተደረገው ጥረት አለመሳካቱን ያሳያል ተብሏል። ክሬምሊን ስብሰባው በሩሲያ እስካሁን ከተካሄዱት ትልቁ የውጭ ጉዳይ ፖሊሲ ክስተት ነው ሲል አስታውቋል። ሩሲያ እንደ አውሮፓ አቆጣጠር በየካቲት 2022 ወታደሮቿን ወደ ዩክሬን ከላከች በኋላ በምዕራቡ ዓለም የበላይነት የሚመራውን ዓለም አቀፋዊ ስርዓትን ለመገዳደርና የደቡብ ንፍቀ ክበብ አገሮችን ለመሳብ ለምታደርገው ጥረት ብሪክስን እየተጠቀመች ነው ተብሏል።
እስራኤል በአንድ ተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መሞታቸውን የፍልስጤማውያን የጤና ባለሥልጣናት አስታውቀዋል። በጥቃቱ ሌሎች 42 ሰዎች መጎዳታቸውም ታውቋል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደ ማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበ የአሶሴትድ ፕሬስ ዘገባ አመልክቷል። ላለፉት ሁለት ሳምንታት እስራኤል በምድርና ከአየር በምትፈጽመው ድብደባ ምክንያት አሳሳቢ የሰብአዊ ሁኔታ ተፈጥሯል ሲሉ የጤና ሰራተኞች በማስጠንቀቅ ላይ ናቸው። በዛሬው የአየር ጥቃት ከተገደሉት ውስጥ 13 ሕፃናትና 18 ሴቶች እንደሚገኙበት የሆስፒታል ሰነዶች አመልክተዋል። እስራኤል ላለፉት ጥቂት ወራት በተፈናቃይ መጠለያነት በማገልገል ላይ ባሉ ትምህርት ቤቶች ላይ ጥቃቷን አጠናክራ ጨምራለች። ትምህርት ቤቶቹ ለሐማስ የማዘዣ ጣቢያነት እያገለግሉ ነው ስትል እስራኤል ትገልጻለች። እስራኤል ለዚህ ማስረጃ እንዳላቀረበችና ጥቃቶቹ በአብዛኛው ሴቶችና ሕፃናትን እንደሚገድሉ የአሶሴትድ ፕሬስ ዘገባ አመልክተዋል። ይህ በእንዲህ እንዳለ በጋዛና ሌባኖስ እየተካሄደ ያለው ጦርነት በሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የአሜሪካዊ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃጣሩ መሪ ሼክ ታሚም ቢን አህመድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃጣሩ የውጭ ጉዳይ ሚኒስትር ሞሐመድ አልታኒ ጋር እንደሚገናኙ ታውቋል። ብሊንከን ነገ አርብ በለንደን ከአረብ አገራት ባለሥልጣናት ጋር ስብሰባ እንደሚቀመጡም ተገልጿል። ብሊንከን ከያዙት አጀንዳ ውስጥ ዋነኛው በጋዛ ለሚገኙ ፍልስጤማውያን የሚሰጠው ሰብአዊ እርዳታ መጨመርን የሚመለከተው ሲሆን፣ ፈረንሳይ በበኩሏ እስራኤል ከሄዝቦላ ጋር ሌባኖስ ውስጥ በምታደርገው ውጊያ ችግር ላይ ለወደቁ ሰዎች የሚውል ገንዘብ ለማሰባሰብ ዛሬ ዓለም አቀፍ ኮንፈረንስ አስተናግዳለች። ፈረንሳይ 108 ሚሊዮን ዶላር ቃል ስትገባ፣ ጀርመን በበኩሏ 103 ሚሊዮን ዶላር እንደምታዋጣ አስታውቃለች። በፓሪሱ ዓለም አቀፍ ኮንፈረንስ በድምሩ 1 ቢሊዮን ዶላር ቃል እንደተገባ የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሞዛምቢክ ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ አሸነፉ። በሞዛምቢክ ከሁለት ሳምንት በፊት በተደረገውና አጨቃጫቂ በሆነው ፕሬዝደንታዊ ምርጫ የገዢው ፍሬሊሞ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። ላለፉት 50 ዓመታት በስልጣን ላይ የቆየው የፍሬሊሞ ፓርቲ እጩ ዳንኤል ቻፖ 71 በመቶ ድምፅ ሲያገኙ የተቀናቃኙ የፖዴሞስ ፓርቲ ወኪሉ ቬናንሲዮ ሞንዳኔ ደግሞ 20 በመቶ ድምፅ እንዳገኙ ብሔራዊ የምርጫ ኮሚሽኑ አስታውቋል። ተቀናቃኙ የምርጫውን ውጤት አለመቀበል ብቻ ሳይሆን አሸናፊው እርሳቸው መሆናቸውን በማስታወቃቸው እንዲሁም ባለፈው ቅዳሜ ጠበቃቸውና አንድ ሌላ የተቃዋሚ አንቂ በመገደላቸው በሀገሪቱ ውጥረት ሰፍኗል ተብሏል። ጠበቃው ኤልቪኖ ዲያስ እና የማኅበራዊ አንቂ ፓውሎ ጓምቤ የተቃዋሚውን እጩ በመወከል የምርጫውን ውጤት በሕግ ለመሞገት በዝግጅት ላይ ነበሩ። ተቃዋሚው ቬናሲዮ ሞንዳኔ ለግድያው የጸጥታ ኃይሎችን ተጠያቂ አድርገው ቀጣዩ ኢላማ ምናልባትም እርሳቸው ሊሆኑ እንደሚችሉ ተናግረዋል። ሞንዳኔ የተቃውሞ ሰልፍ እንዲደረግ ጥሪ ሲያደርጉ ተሰናባቹ ፕሬዚዳንት ፊሊፔ ኒዮሲ ኃይል የተቀላቀለበት የተቃውሞ ጥሪ ማድረግ የወንጀል ድርጊት ነው ሲሉ አስጠንቅቀዋል። አዲስ የተመረጡትና በመጪው ጥር ስልጣናቸውን የሚረከቡት ዳንኤል ቻፖ ሞዛምቢክ ከፖርቹጋል ነጻ ከወጣች ወዲህ ተወልደው ፕሬዚደንት የሆኑ የመጀመሪያው ፖለቲከኛ ይሆናሉ። በመጨረሻም ቻይና፣ ሩሲያ እና ኢራን በአሜሪካ የሚደረገውን ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዲስ መረጃዎች መገኘታቸው ታውቋል። ማይክሮሶፍት እንዲሁም ሪከርድድ ፊውቸር የተሰኘው የሳይበር ደህንነት ኩባንያ እንዳስታወቁት ከሀገራቱ ጋር ግንኙነት ያላቸው ተዋናያን የአሜሪካ ምክር ቤት አባላትን የኮምፒውተር ስርዓት ኢላማ አድርገዋል። በተጨማሪም በማህበራዊ ሚዲያ የመራጮችን ሐሳብ ለማስቀየር ሞክረዋል፣ እንዲሁም በምርጫው እንዳይሳተፉ ቅስቀሳ አድርገዋል ተብሏል። ማይክሮሶፍት እንዳስታወቀው ከቻይና ጋር ግንኙነት ያላቸው የሳይበር ተዋናያን ቢያንስ አራት የሪፐብሊካን ፓርቲ የምክር ቤት አባላትን ኢላማ አድርገዋል። አባላቱ የቻይናን መንግስት በመንቀፍ የሚታወቁ ናቸው። ዋሽንግተን የሚገኘው የቻይና ኤምባሲ የማይክሮሶፍትን ውንጀላ ተቃውሟል። የተወካዮች ምክር ቤት አባላቱ ከቻይና ወገን የሳይበር ጥቃት ሙከራ መጨመሩ እንዳላስገረማቸው ተናግረዋል። ቻይና ብቻ ሳትሆን ከሩሲያና ኢራን ጋር ግንኙነት ያላቸው የሳይበር ተዋናያን አንዳንድ የማህበረሰብ ክፍሎችን ኢላማ በማድረግ በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማሳረፍ በመሞከር ላይ ናቸው ተብሏል። ማይክሮሶፍት ጨምሮ እንዳለው የሩሲያ የሳይበር ተዋናያን ከቴሌግራም ወደ ኤክስ ማህበራዊ ሚዲያ በመሸጋገር ተጨማሪ ድምፅ ሰጪዎችን ለማግኘትና መልእክቶቻቸውን ለማዳረስ ችለዋል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። ወደ አሉላ ከበደ መራቸዋል።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የዕለተ ሐሙስ ምሽት ዝግጅታችንን ነው። ምሽቱ እስከ አራት ሰዓት ድረስ ከልዩ ልዩ ቅንብሮቻችን ጋር ይቀጥላል። አስተናጋጃችሁ አሉላ ከበደ፣ አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆ ጊል ነው። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እንበል።
እስካሁን ድረስ አሜሪካ ሴት ፕሬዚዳንት ኖሯት አያውቅም እና ከዛ አንጻር ሚዲያ ከብሬጅ በህዝቡ ውይይት ዙሪያ ከጸጥታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል። ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነትና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለ። እንግዲህ ያው ከፕሬዚደንሻል ካንዲዴት ካሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። ይሄ እንግዲህ በቅርቡ የምናየው ይሆናል።
አሁን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫን እየተመለከተ ነው። ዩናይትድ ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ትኩረት የምናደርግበት ቅንብር ነው። ቆየት ብሎ ይቀርማል። ተጠባበቁ። አሁን ወደ ዕለቱ አብይ ርዕስ እናምራ። ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገልጸዋል። በትግራይ ክልል አህጉረ ስብከት የሚገኙ ሊቃነ ጳጳሳት ያቋቋሙት መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ትላንት ባወጣው መግለጫ የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በሚል መቋቋሙን አመልክቷል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሆኖም ቤተ ክርስቲያኒቱ በተለያዩ ጊዜያት ባወጣቻቸው መግለጫዎች ግን እንቅስቃሴው ቀኖናውን የሚጻረር ሕገ ወጥ እንደሆነ አውግዛ አንድ መንበር፣ አንድ ሲኖዶስ እና አንድ ፓትርያርክ የሚለውን የቤተ ክርስቲያኗን አስተምህሮና ቀኖና ሊከበር ይገባዋል ስትል በአጽንኦት አሳስባ ነበር። ሙልጌታ አጽብሀ ዝርዝሩን ይዟል።
ለሁለት ዓመታት ያህል የተካሄደውን የሰሜን ኢትዮጵያ ጦርነት ተከትሎ በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህነት አመራሮች መንበረ ሰላማ ከሳቴ ብርሃን ብለው ያቋቋሙት አስተዳደር የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በሚል ማቋቋሙን አስታወቀም። አስተዳደሩ ከዚህ ቀደም ሐምሌ 16ና 23 ቀን 2015 ዓ.ም በክልሉ ርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን የኤጲስቆጶሳት ሹመት አከናውኖ የነበረ ሲሆን አሁን እነዚህ ጳጳሳት የራሳቸውን ቤተ ክርስቲያን ማቋቋማቸው አስታውቋል። በአውሮፓ የትግራይ ሀገረ ስብከት ተብሎ የተቋቋመው አስተዳደር እንዲመሩ የተሾሙት አቡነ ኤፍሬም በንባብ ያሰሙት መግለጫ በማህበራዊ ሚዲያ መድረክ ላይ ተላልፏል።
ስያሜ ቅድስት ቤተ ክርስቲያንና ዝምልከት
የቅድስት ቤተ ክርስቲያናችንን ስያሜ በሚመለከት አዲስ ሕገ ቤተ ክርስቲያንም አጽድቀናል። በዚህም ቤተ ክርስቲያናችን የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተብላ የምትጠራ ይሆናል። እንዲሁም ጉባኤ ሊቃነ ጳጳሳት ደግሞ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትግራይ ተብሎ እንዲጠራ ወስነናል።
ብፁዕ አቡነ መርሃ ክርስቶስ የሊቃነ ጳጳሳቱ ሰብሳቢ ሆነው እንዲመሩ እንደተመረጡ መግለጫው አስታውቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በጣልቃ ገብነት ከሰዋል።
አወፃዕን ውሽጢ ዓድን ዘላ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብ ልዕሊ
በሀገር ውስጥና በውጭ ሀገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በትግራይ ኦርቶዶክስ ቤተ ክርስቲያን ላይ ጣልቃ መግባት እንድታቆም እንጠይቃለን። ይህ ካልሆነ ግን ከባድ ቀኖናዊ እርምጃ እንወስዳለን።
መግለጫው ከዚህ ሌላ ተጨማሪ ነገር አልጠቀሰም። በጉዳዩ ከሊቃነ ጳጳሳቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ረቡዕ ሐምሌ 26 ቀን 2015 ዓ.ም ባካሄደው የምልአተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለው የዶግማ የቀኖናና አስተዳደራዊ ጥሰቶች አስመልክቶ ውሳኔዎች ማሳለፉን ባወጣው መግለጫ አስታውቆ ነበር። ቅዱስ ሲኖዶስ በመግለጫው ሐምሌ 16ና 23 ቀን 2015 ዓ.ም በትግራይ ክልል በማዕከላዊ ዞን አክሱም ሀገረ ስብከት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካይነት ኢ ሲኖዶሳዊና ሕገወጥ የቀኖና ቤተ ክርስቲያን ጥሰት በመፈጸም 10 መነኮሳት በእጩነት በመምረጥ ለዘጠኙ ሕገወጥ ኤጲስቆጶስነት ሲመት ፈጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ህገወጥ እንደሆነ የገለጸው የቅዱስ ሲኖዶስ መግለጫ አራቱ ሊቃነ ጳጳሳት በህገወጥ መንገድ የሾሟቸው ያሏቸው ዘጠኝ ኤጲስቆጶሳት በሀገር ውስጥና በውጭ ሀገር የሚገኙ አህጉረ ስብከት በህገወጥ መንገድ ተመድበዋል ብሏል። ይህም የቤተ ክርስቲያኒቱ አንድነት የሚከፋፍል ድርጊት እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶስን መግለጫ በጽሑፍ ያነበቡት ዋና ጸሐፊ ብፁዕ አቡነ ጴጥሮስ ቅዱስ ሲኖዶስ ሹመቱን የመሩት አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለው ማዕረግ ክህነት መሻሩን አስታውቆ ነበር። በአክሱም የተፈጸመውን የኤጲስቆጶሳት ሹመት አስመልክቶ በወቅቱ ለአሜሪካ ድምፅ መግለጫ የሰጡት በክልሉ የተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት ስራ አስፈጻሚ አባል መጋቤ ብርሃናት ተስፋ ሀደራም ትግራይ በአሁኑ ጊዜ ችግር ውስጥ ስለምት ስትገኝ ህዝቡ ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ መናገራቸው ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ከደውናል ያሉት የስራ አስፈጻሚ አባሉ በአሁን ጊዜ ከነርሱ ተለይተናል ህጋዊም ሆነ ህገወጥም ሊሉን አይችሉም በማለት መግለጻቸው አይዘነጋም። ትናንት የወጣው መግለጫ የዚህ ሂደት አካል ሲሆን አሁን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማቋቋማቸውን አስታውቀዋል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አመታዊ ጉባኤው እያካሄደ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ከትላንት በስቲያ ማክሰኞ ጥቅምት 12 ቀን 2017 ዓ.ም በጉባኤው መክፈቻ ባስተላለፉት መልእክት ጥያቄዎች በሰላማዊ መንገድ እንዲፈቱ እድል ሊሰጥ ይገባል ብለዋል።
አለመግባባት በስተዋል ማክረፍና መቀያየም ሰፍተዋል። ነገር ሁሉ ግራ የሚያጋባና የተመሰቃቀለ ሆኖ ይታያል። ችግሩ ከህዝብ አልፎ የአምልኮ ስፍራዎችንና የአምልኮ ፈጻሚዎችን ኢላማ ያደረገ እግዚአብሔርን መዳፈር እየተለመደ መጥቷል። ይህ ለአንድ ሀገር ወይም ህዝብ የውድቀት ምክንያት ከመሆን በቀር ከቶውንም የእድገት ምልክት ሊሆን አይችልም።
ፓትርያርኩ በመግለጫቸው በከተማም በጫካም በገጠርም በየትኛውም ስፍራ የምትገኙ ልጆቻችን ምንም ይሁን ምን ሀገርንና ህዝብን ከመጉዳት ተቆጠቡ ብለዋል። በተለይ ከቤተክርስቲያንና ከሀገር እንዲሁም ህዝቡን ከሚያገለግሉ ካህናትና ሲቪል ሰራተኞች እባካችሁ እጃችሁን አንሱ ሲሉም ተማጽነዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ጌታን ለዘገባው መስግኜ ለተከታዩ ርዕስ ደግሞ ወደ አማራ ክልል ውሰዳችሁ። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማህበሩ አስታወቀ። በአማራ ክልል ለቀጠለው ግጭት የአራት ጤና ባለሙያዎች መገደላቸውንና በርካቶችም መታሰራቸውን የክልሉ የጤና ባለሙያዎች ማህበር ነው ያስታወቀው። በተለያዩ የክልሉ አካባቢዎች የሚገኙ የጤና አገልግሎት ባለሙያዎች የሙያ ነጻነት አጥተዋል ያሉት የአማራ ክልል ጤና ባለሙያዎች ማህበር ጸሐፊ ባለሙያዎች የታጠቁ ኃይሎች በሚሰነዝሩት ጥቃት ይገደላሉ፣ ይታሰራሉም ብለዋል። ከሁለት ሳምንታት ወዲህ በምዕራብና ሰሜን ጎጃም ዞኖች የሚኖሩ ሁለት የፋርማሲ ባለሙያዎች ሲገደሉ፣ በባህር ዳር ከተማ አንዲት ነርስ በትላንትና ሁለት ምሽት ስራ ላይ እያለች ባልታጠቁ ታጣቂዎች በጥይት ተመታ መቁሰሏን የማህበሩ ጸሐፊ ጨምረው አስረድተዋል። ለደህንነቱ በመስጋት ስሙም ሆነ የሚሰራበት የሕክምና ተቋም እንዳይጠቀስ የጠየቀ አንድ በማዕከላዊ ዞን የሚኖር የሕክምና ባለሙያ መተማ አጠቃላይ ሆስፒታል ውስጥ የሚሰሩ ሁለት የሙያ አጋሮቹ እንዲሁም በጎንደር ከተማ የሚገኘው የአይራ ሆስፒታል ስራ አስኪያጅ ከፋኖ ጋር ግንኙነት አላችሁ በሚል መታሰራቸውን ተናግረዋል። በጉዳዩ ዙሪያ ማብራሪያ እንዲሰጡ የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ቢደወልም ስልኩ ባለመስራቱ የተነሳ አስተያየታቸውን ማካተት አልተቻለም። ለዝርዝሩ አስቴር ምስጋናው።
በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት የጤና ባለሙያዎችን ለግድያ፣ ለእስራትና በጥቅሉ ለሙያ ነጻነት ማጣት እየደረጋቸው እንደሆነ የሙያ ማህበሩ ገልጿል። የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን ለአሜሪካ ድምጽ እንደተናገሩት በክልሉ ባለው ግጭት ምክንያት በተለያዩ ጊዜያት አራት የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ ሲገደሉ፣ አንዲት ሴት ደግሞ ቆስላለች ብለዋል።
ታስረው የተፈቱም አሉ፣ የተደበደቡም አሉ። እንደገና ደግሞ መድኃኒት ለማቅረብ ችግር የደረሰባቸው
ከሁለቱም ወገን ማለት ነው።
አሁን ሰነዱ ላይ ያለው በተደራጀ አካል ተደሱ የመጣ ውጤት ነው። 1100 የተባለው እዚያ ላይ እኛም ስላለንበት ያ ቁጥር የእኛም ቁጥር ሆኖ ይወሰድልን። ከዚያ በኋላ የጥናቱ ከሰራ በኋላም አሁንም አልቆምም ነው። የሚሞቱ ልጆች አሉ፣
አራት ሌሎችም አሉ።
አሁን ሰው ተገኝቶ ምታ ወይም ቆስሎ በየትኛውም አካል ይንታ ነጻ ሆኖ ለማከም ወይም ተቀብሎ ለማከም ባለሞት ሸማቆ ነው የሚሰራው። ምክንያቱም የትኛው ወገን እንደሆነም አያውቅም፣ ምን እንደሚደርስበትም ዋስትናም የለውም። ባለሙያው ልክ ነው የተባለው የመሸማቀቁ ነጻነት አቶ መስራቱ ተንቀሳቅሶ ለመሄድም ችግር የሆነበት ባለሙያው ላይ አሁን
የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸውና ጥቅምት 5 ቀን 2017 ዓ.ም ይፋ በተደረገው የሰብአዊ ምላሽ ስልት ጥናት በአማራ ክልል በቀጠለው ግጭት ከ1116 በላይ የጤና ባለሙያዎች ከስራ ገበታቸው ተፈናቅለዋል። ቁጥራቸው በውል ያልታወቁም መገደላቸውን ጠቅሷል። በጥናቱ ላይ እንደተሳተፉ የተናገሩት የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በጥናት ሰነዱ ከተጠቀሱት ውጭ በቅርቡ ሌሎች ባለሙያዎች ተገድለዋል፣ ታስረዋል ብለዋል። እንደ አቶ ተስፋ ገለጻ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ባለ አንድ የጤና ተቋም የሚሰራ አጃነው መላኩ የተባለ ፋርማሲስት ጥቅምት 1 ቀን 2017 ዓ.ም የተገደለ ሲሆን በተመሳሳይ መስከረም 27 ቀን 2017 ዓ.ም በሰሜን ጎጃም ዞን ሜጫ ወረዳ ዳጊ በተባለ ጤና ጣቢያ የሚሰራ እውነቱ ደመቀ የተባለ ፋርማሲስትም ተገሏል ብለዋል። ሌላው በሰሜን ጎንደር ዞን አምባ ጊዮርጊስ ጤና ጣቢያ የሚሰራው ስጦታ ዋለልኝ የተባለ ነርስም መስከረም 1 ቀን 2017 ዓ.ም ስራ ላይ እንዳለ ተገሏል ብለዋል። እንዲሁም ጸዳሉ ኒው የተባለ የኢትዮጵያ መድኃኒት አቅራቢ አገልግሎት ሰራተኛ ሰኔ 29 ቀን 2016 ዓ.ም ከባህር ዳር ወደ ጃዊ መድኃኒት ጭኖ ሲሄድ ከነሹፌሩ በጥይት ተመቶ መሞቱን ገልጸዋል። አቶ ተስፋ አክለውም በትላንትናው ዕለት ማታ ማለትም ጥቅምት 13 ቀን 2017 ዓ.ም ከምሽቱ 3 ሰዓት አካባቢ በባህር ዳር ከተማ ሃን በተባለ የጤና ማዕከል የምትሰራው ሲስተር ታየው ቢያዝን ስራ ላይ ያለች ባልታወቁ ታጣቂዎች በጥይት ተመታ መቁሰሏን ተናግረዋል። መረጃዎቹን ከሁሉም አካባቢዎች በማሰባሰብ ላይ መሆናቸውን የተናገሩት ጸሐፊው በቅርቡም የተጠናከረ መረጃ እንደሚያቀርቡ ገልጸዋል። የሙያ ነጻነታቸውን እየተነጠቁ መሆኑን የሚናገሩት በማዕከላዊ ጎንደር ዞን በሚገኝና በደህንነት ስጋት ምክንያት የራሳቸውንም ሆነ የሚሰሩበትን የመንግስት ሆስፒታል ስም ከመግለጽ የተቆጠቡት የጤና ባለሙያ ሰብአዊነትን ያስቀደመ አገልግሎት እንዳንሰጥ ተጽዕኖ እየተደረገብን ነው ብለዋል።
የተመረቅ ነው የተማር ነው ዘር፣ ቀለም፣ ቋንቋ፣ ሃይማኖት፣ እድሜ፣ ጾታ ሳንለይ የትኛውንም አካል ምንም ይሁን ምንም ህይወትን ለማዳን ህይወትን ለማትረፍ ነው የተማር ነው ሙያችን። ነገር ግን አሁን እየሆነ ያለው ነገር ምንድን ነው? የፋኖን ኃይል ታክማላችሁ የሚል እኛ ከተማርንበት ከተመረቅንበት ከሙያችን ዲሲፕሊን በተቃራኒ የሆነ ጸረ ሰው ጸረ ሰብአዊነት የሆነ አስተሳሰብ እንድንይዝና የትኛውን ሰው እንድናክም የትኛውን ሰው እንዳናክም ለይተው የሚሰጡን የመንግስት የጸጥታ ኃይሎች ናቸው ማለት ነው።
እኚሁ የጤና ባለሙያ ታጣቂዎችን አክማቸዋል በሚል ምክንያት የሙያ አጋሮቻቸው እንደታሰሩ ጠቅሰዋል።
ጎንደር ከተማ ላይ የራ ሆስፒታል ስራ አስኪያጅ አቶ አንዳርግ ታስሯል። መተማ ጠቅላላ ሆስፒታል ላይ ሲሳይ የሚባል የነርስ ባለሙያ የጨቅላ ህጻናት ነርስ ባለሙያ ታስሯል። አሁንም መተማ ጠቅላላ ሆስፒታል ላይ አማራ የሚባል ነርስ ባለሙያ ታስሯል። እንደገና ደግሞ ጎንደር ኮምፕሬሄንሲቭ ሆስፒታል የስፔሻላይዝድ ሆስፒታሉ ላይ አንድ ሰርጂን ታስሮ ነበር፣ በቅርቡ ለቀውታል። በአጠቃላይ በሕክምና ተቋም ላይ ብቻ ሳይሆን በጤናው ዘርፍ ላይ ያሉ አካላት በሙሉ ተሸማቀው ስራ እንዳይሰሩ ተደርጓል።
በማዕከላዊ ጎንደር ዞን በለሳ ወረዳ በአርባያ ጤና ጣቢያ ሰራተኛ መሆናቸውን የተናገሩትና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን የጤና ባለሙያም በሙያቸው ተሸማቀው እየሰሩ እንደሆነ ተናግረዋል።
እኛ በሁለቱም በኩል ያው ስጋት አለ። ያነኛውም ይሁን ይሄ የመጣውን አገልግሎት ስንሰጥ ግን እየተሸማቀ ነው የምንሰጠው። ምክንያቱም ሊመጣው አካል ይሄን አከም ይችላል እና ትንሽ ያሰጋል። ያው በፍራት ሁሉንም እናገለግላለን። ያም ሲመጣ ስለምፈራ ዞሮ አገልግሎት እንሰጣለን እኛ ፋኖ ሚንታ መከላከያ ይሰጣል። ነገር ግን ፋኖ ስናክም ይበልጥ መንግስቱን እንሰጋለን። አከማችሁ የሚባል ነገር ስለሚመጣ ማለት ነው።
በጉዳዩ ዙሪያ ማብራሪያ እንዲሰጡን የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ይፋ ባደረገው ጥናት ክልሉ በጤናው ዘርፍ እጅጉን መጎዳቱን የገለጸ ሲሆን በጤና ተቋማትና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የሕክምና ግብዓቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው ዓላማ አለመዋል፣ ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ገልጿል። ለአሜሪካ ድምጽ አስቴር ምስጋ ነው።
አስቴር ምስጋናውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ምርጫ ዩናይትድ ስቴትስ 2024
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
አሁን የዩናይት ስቴትስን ፕሬዝዳንታዊ ምርጫ የተመለከቱ ልዩ ልዩ ዘገባዎችና ቅንብሮች ከሚቀርቡበት ክፍለ ጊዜ ላይ ደርሰናል። የዩናይት ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉ ጭብጦች መካከል አንዱ ነው። የምክትል ፕሬዚዳንት ካማላ ሃሪስን ፕሬዚዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሩኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
2 ሳምንት የማይሞላ ጊዜ የቀረው የዩናይት ስቴትስ ፕሬዚዳንታዊ ምርጫ በዩናይት ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆነው የቀረቡት ካማላ ሃሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይት ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዝዳንትነት የበቃችበት አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫ ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንጻር የጾታ ጉዳይ በእርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮችስ መከራከሪያ የሚሆኑ ማሳያዎች አሉ? በመሰረታዊው ቀዳሚ ጭብጦች ብንንደረደር
ባነሳው የፕሬዚደንሻል እጩ ካማላ ሃሪስ ልዩ የሚያደርጋቸው አንደኛ ሴት እጩ ፕሬዚደንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኢፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በእርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯት አያውቅም እና ከዛ አንጻር አዲስ ከመሆኑ አንጻር በሚዲያ ከቨሬጅ በህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸው እና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቻቸው ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነትና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለና እንግዲህ ያው ከፕሬዚደንሻል ካንዲዴት ካሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው።
ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቆም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስደን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበት ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነት ታቸው ብቻ ሳንገድም ሌሎች ምክንያቶችም ለመመረጥ መታየታቸው አይቀርምና ግን አሜሪካውያን ዛሬ ሴት ፕሬዚዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩቸው ቀደም ብለውም ከተቃቀፏቸው ዋና ዋና ምክንያቶች አንጻር
ልክ ነው እንደጠቀስከው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛዋ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋ ነች የምትሆነው። እንደጠቀስከው ማርጋሬት ታቸር ኦልሬዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ 1979 ዓመተ ምህረት ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በ2005 ነበረ ለመጀመሪያ ጊዜ ቻንስለር የሆኑት። ወደ አውስትራሊያ ብንሻገር ጁሊያ ጊላር በ2010 ነበር የመጀመሪያው የጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ አካሄድ ፕሬዚደንሻል ነው፣ ፓርላመንታሪ አይደለም። እነዚህ ዩኬ፣ አውስትሬሊያ ፓርላመንታሪ ስለሆነ አሰራራቸው በፓርቲ ማዕቀብ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት እድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል የሚል አካሄድ አለው። ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዚዳንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች ኮንግረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ።
ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኚህን እውነታዎች በሚቀበልበት ድምፅ ለመስጠት የራሱን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይን የሚታዩ የሚታወቁ እውነታዎች የተለመዱ የሚባሉት በእንግሊዝኛው አጠራር
ስቴሪዮታይፕ የሚባሉት
በአንድ አይነት የሚታዩ የሚታወቁ እውነታዎች ምክንያቶች ይኖሩ ይሆን? በዚህ ጊዜም
እንዳልከው ስቴሪዮታይፖች ይኖራሉ። ሴቶችን በብዛት ከሴት ውስጥ ሙያ ጋር የማቆራኘት ከሴቶች ትዕዛዝ መውሰድ የመቸገር ሁኔታ፣ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ለፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንደውም አብዛኞቹ ለፕሬዚደንት ትረምፕ ነበር የመረጡት፣ 52% ይመስለኛል። ያ አንደኛው ምንድነው በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብና አኗኗር ያላቸው ሞር ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ አስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሃሪስ ጥቁርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በእርግጥ ፕሬዚደንት ኦባማ በ2008 እና በ2012 ጥቁር መሆን ለፕሬዚደንት ተፎካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካማላ ሃሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶቹን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችላል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው። በእርግጥ ግን ሊሆን የሚችል ጉዳይ ነው።
ዶክተር አዲሱ በዩናይት ስቴትስ ያለውን የፕሬዚዳንታዊ ምርጫ ሂደትም ጨምሮ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዚዳንትነት አለመብቃቷን ባነሱበት ከፕሬዚዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች፣ በግሉ ኢንዱስትሪ፣ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሷል?
የጾታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲ ሌብል የሚባል የመሪነት ቦታ ያሉት ኤግዜክቲቭ ደረጃ ያሉ የመሪነት ያሉትን ስታቲስቲክሱን ብናየው አይ ቲንክ 30% ራሱ የሚሞላ አይመስለኝም የሴቶች ድርሻ እና ያው በኮርፖሬት አሜሪካም እየጎለበተ ያለ ነገር ግን መድረስ የሚችልበት ደረጃ ያልደረሰ ጉዳይ ነው እና ካማላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖረው ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ በሰዎች አርአያ መሆን ይችላሉ። ወደፊት ሴቶች ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖረው ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱ ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል።
በጠቅላላው በዩናይት ስቴትስ እስካሁን ባሉት ተሞክሮች ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን በአንጻሩ የዛ ሰው ብቃት አገር ሁኔታዎች የሚጠይቁትን ማሟላት የሰዎችን ፈቃድ መግዛት አለበትና ከዛ አንጻር እሳ እንዴት ይታያል?
እንዳልከው በአንድ መልኩ ዘርን ዋና አጀንዳ አድርገን ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉት እና ያንን አንኳር አጀንዳ ማድረግ አስፈላጊ ላይሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ጾታ የምርጫ አጀንዳዎችን ሽጥ ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ ኮንሽስሊ ይሁን አንኮንሽስሊ አፌክት ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችም አት ዘ ሴም ታይም አድሬስ ማድረግ ያስፈልጋል እና አስቸጋሪ ጉዳይ ነው። በብዛት መሪዎቹ የሚያደርጉት ምንድን ነው? ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር ዲሬሻላይዜሽን ነው መሰለኝ ምርጫ በእንግሊዝኛ ዘር ላይ አለማተኮር። ምክንያቱም የምትሞክረው ህብዛን የሆነ ግንባር መፍጠርና በዛ ግንባር ተመርተህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመርቂ ውጤት ላያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን ዘርን በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አዘናርዶ በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ ኢኒኳሊቲዎች በዝርዝራ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል እና አይ ቲንክ አንደኛው አካሄዳ ይመስለኛል። በእጩ ፕሬዚደንት ካማላ ሃሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል።
የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው። ዓለም አቀፍ ሁኔታዎችን የሚወስን ቀደም ብለው እንደገለጹት በዓለም ትልቁን ስልጣን ለመያዝ የሚደረግ ፍክክር ነው እና በተለያዩ ርዕሰ ጉዳዮች የእርሶ ሙያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አደርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የዓለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ፣ እግዜር ይስጥልኝ።
አሉላ፣ እጅግ በጣም አመሰግናለሁ።
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዲሞክራት ፓርቲያቸው እጩ ሆነው የቀረቡት ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ ሴት የዩናይትድ ስቴትስ ፕሬዝዳንት ይሆኑ ይሆን በሚል እያነጋገረ ባለው ጭብጥ ዙሪያ የተቀናበረ ዝግጅት ነበር የተከታተላችሁት። አሜሪካ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን? በሌላ ውይይት የምንመለስበት ጭብጥ ነው። አሁን በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዙሪያ ያተኮረው ዝግጅታችን ይቀጥላል። ብርቱ ፍልሚያ የሚደረግባቸው የ2024ቱን ፕሬዝዳንታዊ ምርጫ ውጤት የሚወስኑት ግዛቶች በየአራት ዓመቱ የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ፉክክር ትኩረቱን አንድ ጊዜ አንደኛው ፓርቲ ላይ በሌላ ጊዜ ደግሞ የተፎካካሪው ፓርቲ እጩ ላይ በማድረግ በመፈራረቅ ወደሚያሸንፉባቸው ግዛቶች ይመልሳል። እዚህ ብርቱ ፍልሚያ የሚካሄድባቸው ግዛቶች በተደጋጋሚ የአንዱ ፓርቲ ደጋፊ በቁጥር አይሎ ከሚታይባቸው የሚበዙቱ ግዛቶች በተለየ መልኩ የምርጫውን ውጤት ወደ አሸናፊው በማድረግ ወደ ዋይት ሀውስ ገብቶ አገሪቱን በፕሬዝዳንትነት የመምራት ዕጣ የሚገጥመው ሰው ማን እንደሚሆንም ይወስናሉ። ይህን መሰል ግዙፍ ተጽዕኖ የማሳደር ዕድል ያላቸው ጥቂት ግዛቶች እንደመሆናቸው የምርጫ ዘመቻዎች መጠኑ የበዛ ገንዘብ በእነኚህ ወሳኝ ግዛቶች ውስጥ ለሚያካሄዷቸው የምረጡኝ ዘመቻዎቻቸው ወጪ ያደርጋሉ። በተደጋጋሚ እንደታየውም ለእነኚህ ግዛቶች አሸናፊ የተመደቡት ድምጾች አጠቃላዩን የምርጫ ውጤት ስለሚወስኑ የምርጫ ዘመቻዎቹ ጠንካራ የምረጡኝ ቅስቀሳ ትኩረት ያደርጋሉ። እኛም በዚህ ርዕስ ላይ ትኩረት አድርገናል። ወደ ቅንብሩ እንሻገራለን።
በየአራት ዓመቱ የሚደረገው ፕሬዚደንታዊ ምርጫ በስተመጨረሻ ከፍተኛ ፉክክር በሚታይባቸውና ወደ የትኛውም ፓርቲ ሊያዘሙ እንደሚችሉ በሚታመኑ ግዛቶች ላይ ያተኩራል። የፍልሚያ ሜዳ ሲሉ የሚጠሯቸው እነዚህ ግዛቶች ምርጫ በመጣ ቁጥር አንዱን ፓርቲ ብቻ ከሚመርጡት ግዛቶች ይልቅ ዋይት ሀውስን ማን ይቆጣጠራል የሚለውን የሚወስኑት ናቸው። ተከታትለን እንመለስ።
በእንግሊዝኛው አጠራር ስዊንግ ስቴትስ ተወዛዋዥ የሚል መጠሪያ የተሰጣቸው እነኚህ ግዛቶች በዘንድሮውም ፕሬዚዳንታዊ ምርጫ ዋይት ሀውስ የሚገባውን ሰው ለመለየት ወሳኝ ናቸው። አንዳንዴም የፍልሚያው መስክ የሚሏቸው እነኚህ ክፍለ ግዛቶች በተጨማሪም እጅግ ብርቱና ከፍተኛ መጠን ያለው ገንዘብ ወጪ የሚደረግበትን በጣም ውድ የፖለቲካ ዘመቻ ለማስተናገድ ይገደዳሉ። በየግዛቶቹ የሚኖረው መራጭ ሕዝብ በአንጻሩ በዚሁ የተነሳ በምርጫው ከፍተኛ ተጽዕኖ የማሳደር ዕድል ያገኛል። ይሁንስ ሆነና ይህ እንዴት ይሆን እውን የሚሆነው? አብዛኞቹ ግዛቶች ቀይ የሪፐብሊካን ደጋፊ የሚበዛው አሊያም ሰማያዊ አብዛኛው መራጭ ከዲሞክራት ፓርቲ ወገን የሆነባቸው ናቸው። በመሆኑም ምርጫዎቹ ያን ያህል የበረታ ፉክክር የሚታይባቸው አይደሉም። ይሁንና ደጋግመን ባነሳናቸው በየምርጫዎቹ ተለዋዋጭ ውጤት በሚያስመዘግቡት በእነኚህ ግዛቶች ግን ምርጫው ከፍተኛ ትንቅንቅ የሚደረግበት፣ ውጤቱም ወደ የትኛውም እጩ ሊያዘነብል የሚችል ነው። አንድ እጩ አሸናፊ ሆኖ ፕሬዚዳንታዊውን ስልጣን ለመቆናጠጥ
ከ538ቱ አጠቃላይ የየግዛቶቹ ድምር የምርጫ ውጤት ከሁለቱ የዩናይትድ ስቴትስ ግዛቶች ሜን እና ኔብራስካ በስተቀር በየግዛታቸው በሚካሄደው ምርጫ አብላጫውን የመራጭ ድምፅ ያገኘ እጩ ሁሉንም ጠቅሎ በሚወስድበት የምርጫ ሂደት 270ውን ማሸነፍ ግድ ነው። ለዚህም አንዴ ወደ አንደኛው ፓርቲ ሌላ ጊዜ ወደ ተፎካካሪ ፓርቲ የሚያዘነብሉት እነኚህ ግዛቶች አሸናፊው እጩ የሚያስፈልገውን ያን የማለፊያ ውጤት እንዲያገኝ የሚያበቁ ይሆናሉ። በዘንድሮው ምርጫ የአሪዞና፣ የጆርጂያ፣ የሚሽጋን፣ የኔቫዳ፣ የሰሜን ካሮላይና፣ የፔንሲልቬኒያ እና የዊስኮንሰን ክፍለ ግዛቶች ወደ ዋይት ሀውስ የሚያዘልቀውን በር ቁልፍ ይዘዋል። ግዛቶቹ ካሏቸው ድምጾች መካከልም 93ቱ በቀይ ለተመሰለው የሪፐብሊካን ወይም በሰማያዊ ለተመሰለው የዲሞክራት ፓርቲዎቹ ሊሰጥ ይችላል። በተጨማሪም በእነኚህ ክፍለ ግዛቶች ውስጥ በሚኖረው የሪፐብሊካንና የዲሞክራት መራጭ ቁጥር መካከል ያለው ልዩነት በጣም አነስተኛ በመሆኑ ለአሸናፊነት የሚያበቃው መሃዝ ልዩነት አናሳ ነው። የሚለዋወጠው የመራጮች ይዞታና እንዲሁም በከተሞችና በገጠር መካከል ያለው የስነ ህዝብ አወቃቀር ተደማምሮ በእነኚህ ግዛቶች ውጤቱን መገመት አዳጋች ያደርገዋል። እናም ካማል ሃሪስ ወይም ዶናልድ ትራምፕ ያላቸውን ውጤት ተከትሎ በጣም አነስተኛ የሚባሉት ለውጦች ሳይቀሩ በአጠቃላዩ የምርጫ ውጤት ላይ ግዙፍ ተጽዕኖ ሊያሳድሩ ይችላሉ። ይህም ከአሁን ቀደም የታየ እውነታ ነው። እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው ምርጫ ትራምፕ የፔንሲልቬኒያን ክፍለ ግዛት ውጤት በ7% ብልጫ አጠቃላዩን የግዛቱን 20 የምርጫ ድምፆች ጠቅለው በመውሰድ ለዋይት ሀውስ በቅተዋል። ከአራት ዓመታት በኋላ ጆ ባይደን በበኩላቸው በ1.2% ብልጫ የግዛቱ ምርጫ አሸናፊ በመሆን ለዋይት ሀውስ በሚደረገው ፉክክር እንዲያሸንፉ ረድቷቸዋል። በዚያው ዓመትም ባይደን የጆርጂያ ክፍለ ግዛቱን ምርጫ በ12,000 መራጭ ድምፅ አነስተኛ በሚባል ልዩነት ነው ያሸነፉት። ይህም ግዛቲቱን በሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ወደ ሰማያዊ ለውጧታል። በሌላ በኩል እነዚህ ባለተለዋዋጩ ድምፅ ግዛቶች የየትኛው ፓርቲ እጩ አሸናፊ ይሆናል የሚለውን ከወዲሁ ለመተንበይም አዳጋች ናቸው። ይሁን እንጂ አንድ ነገር ግን ግልጽ ነው። የ2024ቱን ፕሬዝዳንታዊ ምርጫ ውጤት በመወሰኑ ረገድ እጅግ ከፍተኛ ተጽዕኖ ያሳድራሉ። ስለሆነም በእነኚህ አካባቢዎች እያንዳንዷ ድምፅ እጅግ ላቅ ያለ ዋጋ ይኖራታል።
በዚህ ምርጫ የትኞቹ ግዛቶች የፍልሚያ ሜዳ እንደሚሆኑና ምርጫውን ለማሸነፍ ወሳኝ እንደሆኑ ነበር የቃኘ ነው።
የምርጫ 2024 ዘገባዎቻችን መሰንበቻውን ይቀጥላሉ። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር ነው ዝግጅቱ። በኢትዮጵያ የተፈጸመውንና ባለሙ ግዙፉ የእርዳታ እህል ምዝበራ የተሰኘውን የሚቃኝ ቀጣይ ጥንቅር ነው። በግንቦት ወር 2015 ዓ.ም የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በዓለም የምግብ መርሃ ግብር WFP አማካኝነት ለኢትዮጵያ በተለይም በትግራይ ክልል የሚያደርገውን የእርዳታ እህል በተገቢው መንገድ ለተረጁ ባለመድረሱ እንዲቋረጥ ማድረጉን አስታውቆ ነበር። ምንም እንኳን የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የሚያደርገው የምግብ እርዳታ በድጋሚ እንዲሰጥ ቢፈቅድም በኢትዮጵያ እርዳታ እህል ምዝበራ የረዥም ዓመታት ዕድሜ ያለውና በዓለም አቀፍ ደረጃም ግዙፉ የእርዳታ እህል ምዝበራ ነው ሲል አስታውቆ ነበር። የዓለም ምግብ መርሃ ግብር WFP ና የዩናይት ስቴትሱ የዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ከዚህ ምዝበራ ጀርባ ያለው ወገን ማንነት ለማረጋገጥ ምርመራ እያደረጉ መሆናቸውን ቢያስታውቁም፣ ነገር ግን በመካከላቸው ያለው ግንኙነት መሻከሩ ነው የተዘገበው። ሮይተርስ የዜና ወኪል በትግራይ ክልል ተዘዋውሮ የእርዳታ እህሉ በማን ተዘረፈ፣ እስካሁን ድረስ የታወቁ መረጃዎች ምን እንደሚመስሉ የሁለቱም ዓለም አቀፍ ተቋማት ባልደረቦችና በክልሉ ያሉ ባለድርሻ አካላትን አነጋግሮ ያጠናቀረውን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
በመጋቢት 2015 ዓ.ም በአንድ ሞቃታማ ቀን አሜሪካዊው የግብረሰናይ ተቋም ባልደረባ በትግራይ ክልል ሽራሮ ከተማ በርጩማ ላይ ተቀምጦ በባህላዊ መንገድ ተቆልቶ የተፈላውን ኢትዮጵያዊ ቡና እያጣጣመ ሳለ ነበር እህል የጫነ ቀይ ከባድ መኪና የተመለከተው። 50 ኪሎ ግራም የሚይዙት ጆንያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተቋም USAID ምጽሐር ታትሞባቸው ነበር። እህሉ በትግራይ ክልል በምግብ እርዳታ ላይ ለተደገፉ ሚሊዮኖች የሚውል ነበር። ይሁን እንጂ ከባድ መኪናው የተራቡ ሰዎች ወደ ሞሉበት ካምፕ ከመሄድ ይልቅ በተለየ አቅጣጫ ነበር የተጓዘው። ሁኔታው ጥርጣሬ ያሳደረበት አሜሪካዊው የእርዳታ ሰራተኛ ከሌሎች ባልደረቦቹ ጋር በመኪና ለመከተል ወሰነ። ከዚህ ክስተት በኋላም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID ባለስልጣናት በኢትዮጵያ ለእርዳታ የተለገሱ በብዙ ሺህ ቶን የሚመዝኑ የእህል ጆንያዎች ወደ ንግድ ወፍጮ ቤቶች እየተወሰዱ በመላው ኢትዮጵያ እንደሚሸጡ ተረዱ። ግኝቱ USAID በግንቦት 2015 ስለ እርዳታ እህል መዘረፍ ጥርጣሬ በማዳበሩ ምርመራ መጀመሩን እንዲያስታውቅ አድርጎታል። የUSAID ዓለም አቀፍ አጋርና የድጋፍ አከፋፋይ የሆነው የመንግስታቱ ድርጅት የዓለም የምግብ መርሃ ግብርም በተመሳሳይ ስለ ዝርፊያው ምርመራ እንደሚጀምር አስታወቀ። ጉዳዩ እስኪጣራ ድረስም ከአምስት ወራት በዘለለ መልኩ ዓለም አቀፍ የረድኤት ተቋማት በመላው ኢትዮጵያ የምግብ ድጋፍ ማድረግ ማቆማቸውን አስታወቁ። ይሁን እንጂ እስካሁን ድረስ የምርመራውን ውጤትና ከጉዳዩ ጀርባ ያሉ ቁልፍ ስሞች አልተገለጹም። የእርዳታ እህል መቋረጡ በዜጎች ላይ ከፍተኛ የሆነ ጉዳት አስከትሎ ነበር። ወይዘሮ ለተዝጊ ተስፋይ ተፈናቃይ እናት ናቸው።
ምንም የለንም። ምንም አይነት የረድኤት ድጋፍም የለም። የምንበላውም የለንም። እዚህ ለመምጣት ራሱ ከሁለት ሰዎች ገንዘብ መበደር ነበረብኝ። እዚህ ያለነው እኔን ጨምሮ አራት ነን። በተበደርነው ብር በመኪና ነው የመጣ ነው። የምሸጠውም ሆነ የምለውጠው ምንም ነገር የለኝም። የምበላው ምንም የለኝም።
ምንም እንኳን የተመዘበረው የእህል መጠን በእርግጠኝነት ባይታወቅም የትግራይ ክልል ባለስልጣናት ግን 7000 ቶን ስንዴ ነው ሲሉ ገልጸዋል። ይህ የእህል መጠንም 450,000 ሰዎችን ለአንድ ወር ያህል መመገብ የሚችል ነው። ይሁን እንጂ ሮይተርስ ባደረገው ምርመራ የዓለም አቀፉ የምግብ መርሃ ግብር ለብዙ ዓመታት በኢትዮጵያ የረድኤት ምግቦች እንደሚዘረፉ እያወቀ በጉዳዩ ላይ እርምጃ ሳይወስድ መቅረቱን ማረጋገጥ ችሏል። ሮይተርስ ማየት በቻላቸው የዩኤስኤድ የውስጥ ሪፖርቶችም የእርዳታ እህል ለኢትዮጵያና ለትግራይ ወታደሮች መሰጠታቸውን እንዲሁም ደግሞ በጥቁር ገበያ ላይ ይሸጡ እንደነበረ አረጋግጧል። በአዲግራት ከተማ የካቶሊክ ሲኖዶስ ጳጳስ አቡነ ተስፋ ስላሴ መድህን የድጋፉ መቋረጥ በክልሉ ከፍተኛ ጉዳት አስከትሏል ይላሉ።
እናቶች፣ ነፍሰ ጡሮች፣ ሽማግሌዎች ያችን ትንሽ ነገር ሊያገኟት የጀመሩትን ማቆም ማለት እነሱ ላይ ያው ሞት ፍርድ ዳይሬክትሊ ባይፈረድም በተግባር እሱ ነው የነበረ። ያየነውም እሱ ነው። ብዙ ሰው፣ ብዙ ሕፃን፣ ብዙ እናት በዚህ የተጠቁ የተዳከሙ የሞቱም አሉና
እስካሁን ድረስ ከእርዳታ እህሉ ዝርፊያ ጀርባ ማን እንዳለ ሚስጥር ቢሆንም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID እና የዓለም የምግብ መርሃ ግብር ምርመራቸውን መቀጠላቸውን ገልጸዋል። ይሁን እንጂ ይሄ ሁኔታ በሁለቱ ተቋማት መካከል ያለውን ግንኙነትም አሻክሯል። USAID በመጪዎቹ 9 ወራት ከዓለም የምግብ መርሃ ግብር ጋር ያለውን ግንኙነት በማቋረጥ በትግራይና በሰሜን ኢትዮጵያ ከሌሎች አጋሮች ጋር ለመስራት እቅድ መያዙን ጠቁሟል። የኢትዮጵያና የትግራይ ክልል ባለስልጣናት የእርዳታ እህሉ ዝርፊያን በተመለከተ የተነሱባቸውን ክሶች ውድቅ አድርጓል። የትግራይ ክልል መንግስት ተረጂዎች ለክልሉ በዜጎች የተዋቀረ ሰራዊት የምግብ ድጋፍ ያደርጉ ነበር ብሏል። የዓለም የምግብ መርሃ ግብር በደቡብ ሱዳን ጨምሮ በተለያዩ የዓለም ክልሎች የተረጂዎችን አሃዝ በአሻራም ጭምር ያውቅ እንደነበር የገለጸ ሲሆን በኢትዮጵያ ግን እስከ ቅርብ ጊዜ ድረስ የተረጂዎች መረጃ በእጅ የተጻፈ የስም ዝርዝር መሆኑን የእርዳታ ሰራተኞች ገልጸዋል። አንደኛው የእርዳታ ሰራተኛም የኢትዮጵያ ባለስልጣናት እስከ 100,000 የሚደርሱ ስሞችን እንደሚሰጡ የገለጸ ሲሆን የዓለም የምግብ ድርጅት የውስጥ መረጃዎችም መንግስት የተረጂዎችን አሃዝ በከፍተኛ ሁኔታ እያጋነነ መጠየቁ ለምዝበራው ክፍተት መፍጠሩን አረጋግጧል። የረድኤቱ መቋረጥ ጉዳት ውጤት በትግራይ ላይ ፈጣን ነበር። የመጀመሪያ ደረጃ ሆስፒታል ዋና ኃላፊ ረዳ ያሰፋ
በጣም ፈታኝ ነበር። ምክንያቱም ፈታኝ የሚያደርገው ምንድን ነው? አንዱ እዛ እናቶች ወደ ሲመጡ እንግዲህ ሕክምና ፈልጎ ነው የሚመጡት። አቅርቦቱን ብታይም በተለይ እዛ ሞዶሬት አካባቢ ያሉት ጽንሳሱ ስለማናግዛቸው እርዳታም ያኔም ስላልነበር ተቋርጦ መሀልም ስለነበረ በተለይ ፕላን ሰር ላይ እየተቋረጠ ስለነበር ያኔ በተለይ መካከለኛ ጥቶት የነበራቸው ሁሉም ወደ ሲቨርሊ እየመጡ ነው የሄዱት ማለት ነው። እናቶቹ ላይ ብታይ ራሱ እኛ ስክሪን ከምናረጋቸው 80% አካባቢ ወይ 75% አካባቢ እንደዚህ ማንድሮች ናቸው። ከ23% በታች ናቸውና እሱ በጣም ከባድ ነው ያረገበኝ ነበረው።
ተመሳሳይ በአዲግራት የህፃናት ህክምና ክፍል ሐላፊ የሆኑት አቶ ስብሃት ሽፈራው ይህንን ያረጋግጣሉ።
ሞት ሬታቸው ማለት የሞት እድላቸው በጣም ጨምሯል። ሞት በቁጥርም በፐርሰንትም በጣም ጨምሯል። ከስታንዳርድ ውጪ ሆነ። ሌላ በሆስፒታልም ፊዲንግ ማለት ምግብ ስላልነበራቸው አቋርጦ የሚሆኑም በጣም ብዙ የሚሄዱም ነበሩ። በምንፈልገው ልክም ለውጥ የሚያመጡም በጣም ቀንሷል ማለት ነው።
እርዳታ በተቋረጠባቸው ወራቶች ተፈናቃዮች ህይወታቸውን ለማቆየት ቁልቋል ይመገቡ እንደነበር ተናግሯል። የአራት ልጆች እናት የሆኑት ጽጌ ተክለ ብርሃን
ዘውስቲ አፍተት ሽዓተ ወርሒ እርዳታ ተቋርጥና ዝነበረ ጊዜ ብዙሓት እርዳታት ነረን።
እርዳታው በተቋረጠበት ወቅት ብዙ እናቶች ሞተዋል። በዚህ መጠለያ ጣቢያ ውስጥ ህይወታቸው ያለፈ ሁለት እናቶችንም እኔም ራሴ ያውቃለሁ። እንዲሻላቸው በየመንደሩ ምግብ ለመለመን እንሄድ ነበር። በወቅቱ ሰዎች በእጅጉ ተቸግረው ነበር።
በጉርጉሩሲያኑ መጋቢት 2021 ሁለት ከፍተኛ የረድኤት ሰራተኞች በአዲግራት የዩኤስኤድ አርማ ያላቸው የእርዳታ እህል ጆንያዎች በአህያና የኤርትራ ታርጋ ባላቸው መኪኖች ሲጫኑ ማየታቸውንና መኪኖቹም ወደ ኤርትራ አቅጣጫ ሲሄዱ መመልከታቸውን ጠቁመዋል። ሰራዊቱ በኢትዮጵያ የእርዳታ እህል መመዝበሩን በተመለከተ የኤርትራ መንግስት በጉዳዩ ላይ በሰጠው ምላሽ ለሌሎች የተለገሰ ምግብ ስለምን እንዘርፋለን በማለት ወንጀላውን አጣጥሏል። የዓለም የምግብ መርሃ ግብር የምርመራ ኃላፊ ቢሮ ክስተቱ ተቋሙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ያለውን አሰራር እንዲመረምር ያደረገው ሲሆን ከ500 ቶን በላይ የሚጭኑ የድርጅቱ መኪኖች ያሉበትን የሚጠቁም ጂፒኤስ እንዲገጠምላቸው ከማድረግ አንስቶ የተለያዩ የዲጂታል መቆጣጠሪያዎችን ለመቅጠም ውሳኔ ላይ ደርሷል። ተቋሙ ባወጣው የ25 ገጽ ሪፖርትም የኢትዮጵያ መንግስትም ሆነ የትግራይ ክልል ባለስልጣናት የተረጂዎችን አሃዝ አግንነው በማቅረብ ከቁጥር በላይ ድጋፍ ከመቀበል ውጪ በዝርፊያ ተጠያቂ ከማድረግ ተቆጥቧል። ሮይተርስ በተመለከታቸው የዓለም የምግብ መርሃ ግብር የውስጥ ሰነዶች ላይም ተቋሙ የሚለግሳቸው የእርዳታ እህሎች አካባቢያዊ አጋሮች ጋር ከደረሱ በኋላ በከፍተኛ ደረጃ ወጥተው ገበያ ላይ እንደሚሸጡ ያረጋገጠ ሲሆን፣ ይሁንና ተቋሙ ራሱ ኃላፊነቱን እንዲወስድ የሚያደርጉ መረጃዎችን አለማግኘቱን ይገልጻል። በአንጻሩ ሲቪሎች የሚሰጧቸውን የምግብ ድጋፎች እንደሚሸጡ በመግለጽ ተጠያቂነቱም ወደ ተረጂዎቹ አዙሯል። ልዕልቲ ገብረ እግዚአብሔር
ወስጃለሁ፣ የስድስት ራሴ ሰጥተኛል። በመድኃኒት በውጭ ነው የምገዛው፣ ሰጥተኛል። አመራራችን እኔ ተጠቃሚ ነኝ። እንትን ብሎ መድኃኒት በውጭ መግዛት አለብኝ፣ ወረቀት ስላለብኝ ወረቀት አለኝ። እኔ ወረቀት አይቶ ግማሽ ሽጣ እንኳን ግማሽ መድኃኒት በውጭ ነው የምገዛው፣ መድኃኒት ለመድኃኒት ሆናት ብሎ በራሱ በፍትህ ነው በቃ ያደረገልኝ። ወስጃለሁ በ15 ኪሎ ማለት ነው። ከዛ በኋላ ግን ወስደን አናቅም።
የአራት ልጆች እናት የሆኑት ጽጌ ተክለ ብርሃን
ለየት ያለ የጤና ችግር ያለብኝ ሲሆን መድኃኒት እየወሰድኩ ነው። ለዛ ማረጋገጫ ወረቀት አለኝ። አስተዳደሩ ስንዴውን ሲሰጠኝ ግማሹን እንድንመገበው የተቀረውን ደግሞ ሽጬ መድኃኒት እንድገዛበት በሚል ነው። ያ 15 ኪሎ ግራም ነበር። ከዚያን ጊዜ አንስቶ ምንም አይነት ድጋፍ አላገኘንም።
በኢትዮጵያ የእርዳታ እህል ዝርፊያ የመንግስታት ድርጅት፣ መንግስታዊ ያልሆኑ የሰብአዊ ድጋፍ ቡድኖችና ሌሎች በዩናይትድ ስቴትስ የሚመሩ ለጋሽ ሀገራት ረሃብን ለማስቀረት በሚያደርጓቸው እርዳታና ድጋፍ እንዴት ለሙስናና ለሀገራት ልቅ የሆነ አስተዳደር ተጋላጭ መሆናቸውን አመላክቷል። የዩናይትድ ስቴትስ ባለስልጣናትና የረድኤት ሰራተኞች ይህ ዝርፊያ በዓለም አቀፍ የምግብ ድጋፍ ውስጥ ከተመዘገቡት በሙሉ ግዙፉ ነው ብለው ያምናሉ። ሁኔታውም በአሜሪካ መንግስት የድጋፍ አሰጣጥ ላይ ድጋሚ እንዲወያይ ምክንያት ሆኗል። በሮይተርስ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ሄደን። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ቀደም ብለን ወደ ጀምር ነው የምርጫ 2024 ዘገባ ነው የምንመለሰው። በተቀናቃኝ የምርጫ ቅስቀሳ ዘመቻዎች ውስጥ ሸቀጣሸቀጥ የሚቸረችሩ ወገኖች የፖለቲካውን ውጥረት ለማርገብ እየሞከሩ መሆናቸውን ይጠቁማል። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ዘመቻ የሁለቱን ተቀናቃኞች የካማላ ሀሪስንና የዶናልድ ትራምፕን ደጋፊዎች የሚያስማሟቸው ጉዳዮች እምብዛም አይደሉም። ይሁንና ደቡብ ካሊፎርኒያ የምትገኘው ዘጋቢያችን ጄኒያ ዶሎት እንዳመለከተችው የተቀናቃኝ ምርጫዎች ዘመቻ ውስጥ የሸቀጣሸቀጥ ንግድ ላይ የተሰማሩ ወይም የሚሸጡ ሁለት ግለሰቦች የፖለቲካውን ውጥረት ለማርገብ እያደረጉት ያለውን አስተዋጽኦ ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የካሊፎርኒያ ግዛት ነዋሪ የሆነችው ዲሞክራቷ ሳንድራ ሮቢ የዶናልድ ትራምፕ ሸቀጣሸቀጦች የሚሸጥበትን ዳስ ባየች ጊዜ ፓርቲዋ በማህበረሰብ ውስጥ ያለው እይታ ዝቅተኛ መሆን ስላበሳጫት የካማላ ሃሪስን ዳስ ለመክፈት እንደወሰነች ትናገራለች።
እስከ ቅርብ ጊዜ ድረስ የፖለቲካ አመለካከታችንን ወደ ውጭ አውጥተን አናስተዋውቅም ነበር። የሆነ በልብሽ ውስጥ የምትይዥው ጉዳይ ሆኖ በመከባበር አብረሽ ትኖሪያለሽ። ትራምፕ ወደ መድረኩ ሲመጡ ግን ሁሉም ተቀየረ። የሆነ የዓለም ፌዴሬሽን ነጻ ትግል አይነት የስፖርት ፉክክር ሆነ። ስለዚህ ከዚህ በኋላ እኛም የማንታይ ሆነን መቆየት አንችልም።
በአብዛኛው የዲሞክራቲክ ደጋፊ በሚኖርበት የካሊፎርኒያው ግዛት የሚገኘው ኦሬንጅ አውራጃ ጠንካራ የሪፐብሊካን ደጋፊዎች የሚኖሩበት ነው። በዛ ምክንያት ሪፐብሊካኖቹ ኤልቪና ኤዲ ፓንቲንግ የሃሪስን ዳስ አልወደዱትም።
አንፈልገውም።
አብራችሁ ጎን ለጎን እንድትሆኑ አትፈልጉም? ለምን?
ምክንያቱም ኦሬንጅ አውራጃ የሪፐብሊካን ነው መሆን ያለበት። ጎን ለጎን ምናልባት በሌላ ጥግ ላይ ግን ተለያይተን።
አንድ ላይ ሳይሆን በተለያየ ጥግ ላይ።
የትራምፕን ሸቀጣሸቀጥ ሱቅ የሚያስተዳድረው ሪፐብሊካኑ የካሊፎርኒያ ነዋሪ ስቲቭ ሎረንስ ነው። መጀመሪያ ላይ ሮቢ አጠገቡ ስትከፍት ትንሽ ውጥረት እንደነበር ገልጾ በኋላ አብረው ለመስራት መስማማታቸውን ይናገራል።
እኔ ሪፐብሊካን በመሆኔና እሷ ዲሞክራት በመሆኗ ብቻ እዚህ ተመሳሳይ ቦታ ላይ አብረን መሆን የማንችልበት ምክንያት የለም። ለነገሮች የተለያየ ስሜትና የተለያየ አመለካከት አለን። ሰዎች አሁን ስሜታቸው በጣም ስስ ሆኗል። ነገር ግን ለሁለቱም ፓርቲዎች ያለን የፖለቲካ አመለካከት ወደ ጥላቻ እንዲሄድ አንፈልግም። አንዳችን ለሌላችን ክፉ ሳንሆን አብረን መኖር እንችላለን።
ዲሞክራቷ ሱዛን ጆንሰንም ሁለቱ ድንኳኖች ጎን ለጎን መሆናቸው ጥሩ ሐሳብ መሆኑን ትገልጻለች።
በጣም ብልህ ሐሳብ ነው። ሰዎች እዚህ ሲመጡ ሊያወሩ ይችላሉ፣ የሚያመሳስላቸውን ነገርም ሊያገኙ ይችላሉ።
ሪፐብሊካኑ ዛይድ ሀባይቤህም እንዲሁ ድንኳኖቹ አሜሪካውያን ሳይስማሙም አብረው መኖር እንደሚችሉ ያሳያል ይላል።
ይህ የራሴ ሐሳብና የማምንበትን የመናገር ነጻነት ነው። የዚህን ሀገር የዲሞክራሲ ደንቦች ይከተላሉ። ጎን ለጎን ደግሞ ሌላውም አካል ተመሳሳይ ነገር ማድረግ ይችላል።
ባለፉት ጥቂት ወራት ሮቢና ሎረንስ ጓደኛ መሆን ችለዋል። አንዳቸው የአንዳቸውን ደህንነትም ይጠብቃሉ። የሁለቱም እባካችሁ መልካም እንድትሆኑ እንጠይቃለን የሚለው ምልክት የደንበኞቻቸውን የፖለቲካ ትኩሳት ለማብረድ እንደሚረዳም ገልጸዋል። ጄኒያ ዱሎት ከካሊፎርኒያ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችንም ወደ ማጠናቀቁ ተቃርበናል። የማጠቃለያ ወሬዎቹን ላስቀድም። ቻይና፣ ሩሲያና ኢራን በዩናይት ስቴትስ ምርጫ ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረዋል ተባለ። ቻይና፣ ሩሲያና ኢራን በአሜሪካ የሚደረገውን ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዳዲስ መረጃዎች መገኘታቸው ነው የተገለጸው። እስራኤል በአንድ የተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት አስታወቁ። በጥቃቱም ሌሎች 42 ሰዎች መጎዳታቸው ተገልጠዋል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደ ማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበም የአሶሲየትድ ፕሬስ ዘገባ ጨምሮ አመልክቷል። በዛሬው የአየር ጥቃት ከተገደሉት ውስጥ 13 ሕፃናትና 18 ሴቶች እንደሚገኙበት ሰነዶች አመልክተዋል። ይህ በእንዲህ እንዳለ በጋዛና በሊባኖስ እየተካሄደ ያለው ጦርነት የሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃታሩ የውጭ ጉዳይ ሚኒስትር ሞሐመድ አልታኒ ጋር እንደሚገናኙ ተገልጧል። ነገ አርብ በለንደን ከአረብ አገራት ባለስልጣናት ጋር ስብሰባ እንደሚቀመጡም ታውቋል። በሞዛምቢክ ከሁለት ሳምንታት በፊት በተደረገውና አጨቃጫቂ በሆነው ፕሬዝዳንታዊ ምርጫ የገዢው ፍሌሞኒ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ዛሬ አስታውቋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሐሙስ ምሽት የአሜሪካ ድምፅ ያሰናዳቸው የአማርኛው ክፍል ቅንብሮች፣ ዘገባዎችና ዜናዎች እነኚሁ ነበሩ። አስተናገድኳችሁ አሉ አከበደ፣ ከአቀናባሪው ኤልያስ አስማረ፣ ከስርጭት መሐንዲሷ ካሊ ዊሊያምስ እና ከተቀሩ ባለሙያዎች ጋር በዚህ ተሰናበትን። መልካም ምሽት፣ ነገ እንገናኝ።